ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 22 2015 ዓ.ም ተመረዘ ዝግጅታችን ጀመረ። ኢትዮጵያ ብሪክስን ለመቀላቀል ጥያቄ አቀረበች።
ያሽማሽማሽሉ ብሪክስ ና እንዲሉን አይመስለኝም። እሺም ካሉ ምናልባት አንዳንድ ለውጦች የኢኮኖሚ አስተዳደሩ ላይ ይፈልጉ ይሆናል።
የሰማችኋቸው በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡትን የምጣኔ ሀብት ተመራማሪና ተንታኝ ዶክተር ቆስጠንጢኖስ በርሄን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በተፈናቃዮች የተጨናነቀው በደብረ ብርሃን የመጠለያ ካምፖች የኩፍኝ ወረርሽኝ ተከስቷል፣ ወደ ከተማም እንዳይስፋፋ አስግቷል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለምሽቱ ዋና ዋና የዓለም ዜና ወደ እንግዱ።
በድጋሚ እንደምን አመሻችሁ። ዜናውን ማሰማችሁ እንግዶ ወሌ ነኝ። አሜሪካና ተመድ በኢትዮጵያ የርዳታ ህል መዝባሪ ባለስልጣናት ከስርጭት አሰራሩ እንዲወጡ መጠየቃቸው፣ በሱዳን ዋና መዲና ካርቱም ትናንት ረቡዕ በኢድ አል አዳ አረፋ ክብረ በዓል የተኩስ ልውውጥ እና የአየር ጥቃት መቀጠሉ፣ እንዲሁም የብሪታንያ መንግስት ጥገኝነት ጥያቄዎችን ወደ ሩዋንዳ ለመላክ ያወጣው እቅድ በአገሪቱ ይግባኝ ሰሚ ፍርድ ቤት ህገ ወጥ ነው መባሉ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። አሜሪካና የተባበሩት መንግስታት ድርጅት የእርዳታ እህል መዝባሪ ባለስልጣናት ከስርጭት አሰራሩ እንዲወጡ ጠየቁ። የእርዳታ እህል መቋረጥ በአሁኑ ወቅት በረሃብ እየሞቱ ባሉ ኢትዮጵያውያን ላይ የጨመረው ስቃይ እንዳስደነገጠው የገለጸው የአሜሪካው ዓለም አቀፍ ተራድኦ ድርጅት ዩኤስኤድ የአገሪቱ ባለስልጣናት የእርዳታ እህል ለተገቢ ሰዎች እንደሚደርስ ካረጋገጡ ያቋረጠውን የምግብ እርዳታ ስርጭት በተቻለ ፍጥነት ዳግም ለመቀጠል ላይ ማተኮር እንደሚሻ ለአሶሴትድ ፕሬስ በላከው የኢሜይል መልእክት አስታውቋል። አሜሪካ እና የተባበሩት መንግስታት ድርጅት የኢትዮጵያ ባለስልጣናት ከእርዳታ ስርጭት ስራው እንዲወጡ ጠይቀዋል። እንደ የጣተ ሻራ የመሰሉ ግለሰቦችን የመለያ ዘዴዎች በእርዳታ ስርጭቱ አሰራር ላይ ጥቅም ላይ እንዲውልም ጠይቀዋል። የእርዳታ ምግብ በማዳረስ ስራ ላይ ያሉ የኢትዮጵያ መንግስት ባለስልጣናት በምዝበራው እንደተሳተፉ የረዴት ሰራተኞች መናገራቸውን የአሶሴትድ ፕሬስ አስታውቋል። ባለስልጣናቱ ግን ክሱን ያስተባብላሉ። እርዳታውን የማቋረጥ ውሳኔ ማሳለፍ አስቸጋሪ እንደነበር የጠቀሰው ድርጅቱ፣ ሆኖም ግን በመላ አገሪቱ ከፍተኛ መጠን ያለው የእርዳታ ምግብ በተቀናጀ መንገድ ላልተገባ ዓላማ መዋሉ አሳሳቢ ደረጃ ላይ በመድረሱ ከውሳኔ ላይ ለመድረስ መገደዱን አስታውቋል። እርዳታው ከተቋረጠ ወዲህ ከረሃብ ጋር በተገናኘ ከ700 ያላነሱ ሰዎች እንደሞቱ ድርጅቱ ጨምሮ ገልጿል። በሱዳን ዋና ከተማ ካርቱም ትናንት ረቡዕ በኢድ አል አድሃ አረፋ ክብረ በዓል ላይ ምዕመናን ለአገሪቱ ሰላም ለመጸለይ ቢሰባሰቡም በዓሉን ምክንያት በማድረግ ለአንድ ቀን ቃል ተገብቶ የነበረው የተኩስ አቁም በተኩስ ልውውጥና በአየር ጥቃት ተጥሷል። የካርቱም መንትያ ከተማ ተብላ በምትጠራው ኦምዱርማን ያሉ ነዋሪዎች ትናንት ረቡዕ የአየር ድብደባ እና የጸረ አውሮፕላን ተኩስ እንደነበር ተናግረዋል። ሁለቱ ተፋላሚ ጀነራሎች በዓሉን ምክንያት በማድረግ ተኩስ እንደሚያቆሙ ቃል ቢገቡም በተግባር ሳያውሉት እንደቀሩ የኤኤፍፒ ዘገባ አመልክቷል። አገሪቱ ከዚህ በላይ ጦርነት መሸከም አትችልም ሲል ተደምጧል። የካርቱም ነዋሪው ካዚም አብደል ባቂ በሰራዊቱ አዛዥ አብደል ፈታህ አልቡርሃን እና በምክትላቸው በነበሩት እና አሁን ተቀናቃኝ በሆኑት የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ደጋሎ መካከል በሚደረገው ውጊያ እስካሁን 2800 ሰዎች ሲገደሉ 2.8 ሚሊዮን ሰዎች ተፈናቅለዋል። ወጣቶችና አቅም ያላቸው ሁሉ ሰራዊታቸውን በመከላከል አግራቸውን እንዲከላከሉ አልቡራን ከትናንት በስቲያ ማክሰኞ ጥሪ አድርገዋል። የብሪታንያ መንግስት አደገኛ ጉዞ አድርገው ወደ ሀገር ውስጥ ገብተዋል ያላቸውን ጥገኝነት ጠያቂዎች ወደ ሩዋንዳ ለመላክ ያወጣው ቅድ በአገሪቱ ይግባኝ ሰሚ ፍርድ ቤት ህገ ወጥ ነው ተባለ። በሶስት ዳኞች የተሰየመው የአገሪቱ ይግባኝ ሰሚ ፍርድ ቤት ሩዋንዳ የፍልሰተኞቹን ደህንነት የሚጠብቅባት ሶስተኛ ሀገር አይደለችም ሲል በአብላጫ ድምጽ ወስኗል። ውሳኔውን ያልተቀበለው መንግስት የይግባኝ አቤቱታ እንደሚያቀርብ አስታውቋል። በጠቅላይ ሚኒስትር ሪሺ ሱናክ የሚመራው ወግ አጥባቂ መንግስት በአነስተኛ ጀልባዎች ላይ በመሆን ከሰሜን ፈረንሳይ የተነሱ ወደ እንግሊዝ ገብተው ለመኖር የሚፈልጉትን ፍልሰተኞች እንደሚያስቆም በተደጋጋሚ ዝቷል። ባለፈው ዓመት 45000 ሰዎች እንግሊዝን መተላለፊያ ቻናል አቋርጠው ሲገቡ በርካቶች ለማቋረጥ ባደረጉት ሙከራ ህይወታቸውን አጥተዋል። ከፈረንሳይ ተነስተው ባህሩን አቋርጠው በእንግሊዝ መተላለፊያ ቻናል በኩል ወደ አገሪቱ የገቡትን ጥገኝነት ጠያቂዎች ወደ ሩዋንዳ ለመላክ መንግስት ከስምምነት ላይ ቢደርስም ሰዎችን መኖር ወደማይፈልጉበት አገር የመላኩ ውጥን ኢሞራላዊና ኢሰባዊ ተግባር ነው በማለት የመብት ተሟጋቾች ተቃውሞ አሰምተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። በፈረንሳይ አንድ 17 ዓመት ወጣት ከትናንት በስቲያ ማክሰኞ በፖሊስ መገደሉን ተከትሎ በመላው አገሪቱ ተቃውሞ በመደረግ ላይ ነው። ፖሊስ 150 የሚሆኑ ተቃዋሚዎችን በቁጥጥር ስር ማድረጉን ሲያስታውቅ ፕሬዝዳንት ኢማኑኤል ማክሮን ከካቢኔያቸው ጋር አስቸኳይ ስብሰባ እንደሚቀመጡ ተመልክቷል። ናይል በሚል የመጀመሪያ ስሙ ብቻ የተለየው የ17 ዓመቱ ወጣት የሰሜን አፍሪካ ትውልድ እንደሆነ ሲነገር ናንቴር በተባለችውና የሰራተኛው መደብ በሚኖርባት ከተማ እንደተገደለ ለማወቅ ተችሏል። ያሁኑ ዋና የተቃውሞ ማዕከልም ይህችው ከተማ እንደሆነች ታውቋል። ተቃውሞው ቱሉዝ፣ ዲጆን እና ሊዮን በተባሉ ከተሞች መስፋፋቱም ተነግሯል። የአገሪቱ ፕሬዝዳንት ኢማኑኤል ማክሮን ከፍተኛ ሚኒስትሮቻቸውን ለአስቸኳይ የቀውስ አያያዝ ስብሰባ ዛሬ እንደጠሩ ታውቋል። የወጣቱ መገደል ዝቅተኛ ገቢ ባላቸውና የተለያዩ አገራት ትውልዶች ተቀላቅለው በሚኖሩባቸው አካባቢዎች የፖሊስን ጭካኔ ያሳያል የሚለውን የነዋሪዎችን ክስ በአደባባይ መነጋገሪያ አድርጎታል። በግድያው በተጠረጠረው ፖሊስ ላይ ምርመራ በመደረግ ላይ ሲሆን አቃቤ ሕግ ሟቹ መኪናውን እንዲያስቆም በፖሊስ የተሰጠውን ትዕዛዝ አላከበረም ሲል እርምጃውን አስረድቷል ተብሏል። አንድ መንግስታዊ ያልሆነ ድርጅት ህጻናት በሚበዙበት አንዲት ትንሽ ጀልባ ላይ የነበሩ 86 ፍልሰተኞችን ከሜዲትራኒያን ባህር ላይ መታደጉን አስታወቀ። ከፍልሰተኞቹ ውስጥ 80 በመቶ የሚሆኑት የመንሳፈፊያ ጃኬት ያላደረጉ ህጻናት እንደሆኑና ያላዋቂና ጠባቂ እንደተገኙ ታውቋል። አንዳንዶቹ የነዳጅና የባህር ውሃ ቅልቅል በሚፈጥረው ኬሚካል አካላቸው እንደተጎዳ ታውቋል። SOS በተባለው መንግስታዊ ያልሆነ ድርጅት የሚንቀሳቀሰው ኦሽን ቫይኪንግ የተሰኘው የነፍስ አድን መርከብ ከስፍራው የሶስት ቀናት ጉዞ ርቃ ወዳለችው ባሪ የተባለችው ወደብ ወስዷቸዋል ተብሏል። የተመድ የስደተኞች ከፍተኛ ኮሚሽነር እንደሚለው በያዝነው የፈረንጆች ዓመት 81254 ፍልሰተኞች ከሰሜን አፍሪካ እና መካከለኛው ምስራቅ ተነስተው አውሮፓ ሲገቡ 1208 የሚሆኑት ግን ሜዲትራኒያን ባህርን በማቋረጥ ላይ ሳሉ ጠፍተዋል። በመጨረሻም በሳውዲ አረቢያ በመካሄድ ላይ ባለው የሃጅ ጉዞ ላይ ከ4000 በላይ የሚሆኑ ምዕመናን በከፍተኛ ሙቀት ምክንያት ተዳክመው ወደ ሆስፒታል መወሰዳቸውን የሳውዲ ጤና ሚኒስቴር አስታውቋል። በከፍተኛ ሙቀት ምክንያት የተጎዱ ሰዎች አጠቃላይ ቁጥር ከ6700 በላይ እንደነበር ባለስልጣናት አስታውቀዋል። የሃጅ ተጓዦቹ ሻንጣ እንዳይሸከሙና በእርጋታ እንዲንቀሳቀሱ ባለስልጣናት ምክር ለግሰው እንደነበርም ታውቋል። ሙቀቱ ከ45 ዲግሪ ሴልሲየስ በላይ እንደሚደርስና የጤና ሰራተኞችና በጎ ፈቃደኞች ውሃ ሲያደሉ እንደሚውሉም ተመልክቷል። አድማጮች፣ የምሽቱ ዜና በዚህ ተጠቃልሏል። ለቀሪ ዝግጅቶች ወደ ስመኝሽ መልሳቸዋለሁ።
The Voice of America. እንግዲህ ወልደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሰኔ 22 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅታችንን በድጋሚ ለማስተዋወስ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እንድትከታተሉ ተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው ወደ አብይ ርዕስ ዘገባ እንለፍ። ኢትዮጵያ በመጽሐረ ቃሉ ብሪክስ በመባል የሚታወቀውን የአምስት ፈጣን አዳጊ ሀገራት ጥምረት ለመቀላቀል ጥያቄ እንዳቀረበች የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም ገለጹ። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ የምጣኔ ሀብት ጉዳዮች ተመራማሪና ተንታኝ ዶክተር ቆስጠንጢኖስ በርሄ የብሪክስ አባል መሆን በምጣኔ ሀብት አንጻር ጠቀሜታ እንዳለው ገልጸው ፖለቲካዊ ተጽዕኖ ግን ማስከተሉ እንደማይቀር አስተያየት ሰጥተዋል። በእንዲህ እንዳለ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም የኢትዮጵያ መንግስት የሰብአዊ እርዳታ አቅርቦቱን መቀጠል በሚችልበት አሰራር ላይ ከለጋሽ ድርጅቶች ጋር ንግግር እያደረገ እንደሚገኝና ስርጭቱን በቅርቡ ሊጀምር እንደሚችል ተናግረዋል። በሌላ በኩል የሀገሪቱ ባለስልጣናት እርዳታ ለተገቢው ሰዎች እንደሚደርስ ካረጋገጡ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም USAID አቋርጦት የነበረውን የምግብ እርዳታ በተቻለ ፍጥነት ዳግም በመቀጠል ላይ ማተኮር እንደሚፈልግ ገልጿል። ኬኔዲ አባተ ዝርዝር ዘገባ አለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ሰኔ 22 ቀን 2013 ዓ.ም ምረት ጋዜጣዊ መግለጫ በሰጡበት ወቅት ሩሲያ፣ ቻይና፣ ህንድ፣ ብራዚል እና ደቡብ አፍሪካ የመሰረቱት በምህጻረ ቃሉ ብሪክስ በመባል የሚታወቀው ጂኦፖለቲካዊ ጥምረት አባል ለመሆን ኢትዮጵያ ጥያቄ ማቅረቧን ተናግረዋል።
አሁን የተለወጠ ባለው የዓለማችን ሁኔታ አንጻር የተቀያየረ ባለው የዓለማችን ሁኔታ አንጻር እና የኃይል አሰላለፍ አንጻር ብሔራዊ ጥቅማችንን ለማረጋገጥ የሚረዱ የሌሎች ዓለም አቀፍ ተቋሞች አባል እንድንሆን እንሰራለን። ከነዚህ አንደኛው ብሪክስ ነው ጥያቄ ቀርቧል። ሰው በዚህ መሰረት የብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ አባል የሆኑበት የዚህ አካል አባል ለመሆን በኢትዮጵያ መንግስት በኩል ጥያቄ ቀርቧል። በጎ ምላሽ ያገኛል ብለን እናስባለን።
የኢትዮጵያን ብሪክስን የመቀላቀል ጥያቄና አንደምታውን በተመለከተ ትንታኔ የሰጡን የምጣኔ ሀብት ጉዳዮች ተመራማሪና ተንታኝ ዶክተር ቆስጠንጢኖስ በርሄ የብሪክስ አባል መሆን ከድርጅቱና ከአባል ሀገራቱ ግዙፍ ባንኮች የመጠቀም እንዲሁም ትልቅ የንግድ ቀጣና በመሆን ላይ ከሚገኘው ከዚሁ ጥምረት ኢኮኖሚያዊ ጠቀሜታ ለማግኘት እንደሚረዳ አብራርተዋል።
እንግዲህ ብሪክስ አባልነት ብዙ ሀገሮች አመልክተዋል፣ ግብጽ ሁሉ አመልክተዋል። እና ብሪክስ የስፋፋ ይሄዳል ያለው አሁን ይሄ በቻይና የሚመራው ብሪክስ ብዙ ሀገሮች ለመግባት አመልክቷል፣ አንዳንዶችም ተጋብዘዋል። እንግዲህ ብሪክስ ምናልባት አባልነት ደግሞ አንዱ ምንድን ነው፣ ቻይና አሁን የዓለም ባንክን ካፒታል ሊወዳደር የሚችል የኤዥያን ኢንፍራስትራክቸር ዴቨሎፕመንት ባንክ የሚል ከፍታለች። ትልቅ ገንዘብ ያለበት ከባድ ባንክ ነው። ሁለተኛ ብሪክስ ራሳቸው የራሳቸው ባንክ ሊከፍቱ ነው። ሶስተኛ የብሪክስ ሀገሮች አሁን በራሳቸው ገንዘብ መገበያየት እንዲችሉ አንዳንድ ምርታ እየወሰዱ ነው ያሉት፣ ዶላርን ትተው ማለት ነው። ምናልባት የቻይና ዩዋን ይጠቀሙ ይሆናል። አብዛኛው እሱ ነው አሁን ዶሚናንት ገንዘብ ያለው ከንግድ አንጻር ስናየው እያ ነገር እያደረጉ ነው ያሉት። እና ሶስተኛ ደግሞ አሁን ከዶላር ነጻ ለመውጣት የሚባለው ሁኔታ ዓለም ውስጥ ያለው ብዙ ነገሮች እያደረጉ ነው ያሉት። በአብዛኛው ሀገሮች ትልቁ ፍራቻቸው አሁን ዩናይትድ ስቴትስ አንድ ነገር ባለች ቁጥር ማዕቀብ ታደርጋለች። ምክንያቱም አሜሪካ እንደፈለገችው ማዕቀብ ማድረግ ትችላለች። ግዙፍ ኢኮኖሚ ስላላት ዩናይትድ ስቴትስ የፈለገችውን ነገር ማድረግ ትችላለች። አሁን በሱዳንም ከኢንተርናሽናል ገንዘብ ግብይት ውጭ አርገዋታል። ከዛ ለመውጣት ብዙ ጥረት ያደረጉ ነው ሀገሮች። እና ስለዚህ የብሪክስ አባልነት ይሄ ሊጠቅም ይችላል በሚል ግምት ነው። እና ትልቅ የንግድ ቀጠና ሆኖ እየወጣ ነው ያለው ብሪክስ አሁን።
የኢትዮጵያ የአባልነት ጥያቄ ተቀባይነት ሊያገኝ እንደሚችልም ያብራሩት ዶክተር ቆስጠንጢኖስ ነገር ግን ከአባልነቷ ተጠቃሚ ለመሆን በገንዘብ በካፒታል ገበያና ሌሎች የምጣኔ ሀብት ጉዳዮች ላይ ማሻሻያዎችን ማድረግ እንደሚጠበቅባት ያስረዳሉ።
እነሱ መስፋፋት ይፈልጋሉ ብሪክስ እና የሚሉን አይመስለኝም። እሺም ካሉ ምናልባት አንዳንድ ለውጦች የኢኮኖሚ አስተዳደሩ ላይ ይፈልጉ ይሆናል። አባልነት ከሆኑም ችግር የለውም፣ ሄዶ ወንበር ይዞ መቀመጥ ነው። መጨረሻ ላይ እነሱ ናቸው የሚወስኑት ትልቅ ኢኮኖሚ ያላቸው። ዋናው እንግዲህ ምንድን ነው ብሪክስ አባል መሆን ከነዚህ ሀገሮች ካላቸው መዋለ ንዋይ ቴክኖሎጂ፣ የንግድ ስርዓት ጋራ ምንተሳሰርበት የኢኮኖሚና የንግድ ስርዓት ደረጃ ላይ ና ያለ ነው የሚለውን ጥያቄ መመለስ ያስፈልጋል። ምክንያቱም እነዛ የንግድ ቀጠና ውስጥ ከመግባት የዛ የንግድ ቀጠና ስርዓቶችን ማክበር ስለሚያስፈልግ እኛ ብዙ የሚጎሉን ነገሮች አሉ። አሁን የካፒታል ገበያ ስርዓት መመሰረት አሁን እሱ እየተመሰረተ ነው ያለው። የውጭ ባንኮች የመግባት ሁኔታ በሚዲያ ሰማለ የውጭ ባንኮች እንደሚገቡ ግን ምን ያህል ነው ያለው የሚለው ጥያቄ ነው። ብዙ ስቲያደረጃ የፋይናንስ አስተዳደሩ እንዴት አድርገን ነው ከውጭ ከነዚህ ከነብሪክስ ጋራ እኩል ለኩል ሊያስተያየን የሚችል ነገር የሚሆነው? ምክንያቱም አሁን ብዙዎቹ አሁን ብሔራዊ ባንካቸው ነጻ የሆነ ባንክ ከመንግስት ተጥኖ ውጭ ያለ ነው። እንደ መንግስት አራት ያደርፎ ነው የሚታይ ነው። ሀገራችን ግን ብሔራዊ ባንክ እንደ መንግስት ተቀጣሪ ሆኗል፣ ነው እንደ መንግስት ሰራተኛ ሆኗል። እና ብሔራዊ ባንክ ደግሞ የራሱን የሆነ ሞኔተሪ ፖሊሲ ማውጣት እስካልቻለ ድረስ ነጻ ሆኖ የኢኮኖሚ ፖሊሲ ወደ 80% የሚሆን ከገንዘቡ ጋር የተያዘ ነው። እና በአብዛኛው ብሔራዊ ባንክ ነው አሁን የዲቫሉሽን ጥያቄ፣ የኢንትረስት ሬት ጥያቄ እነዚህን ነገሮችን የሚመለከት እና ለነገሩ ከተቀበሉ ጥሩ ነገር ነው ብሪክስ።
በሌላ በኩል የብሪክስ አባልነት ትልቅ ፖለቲካዊ ተጽዕኖ አለው የሚሉት የምጣኔ ሀብት ጉዳዮች ተመራማሪና ተንታኙ ዶክተር ቆስጠንጢኖስ በርሄ በመሆኑም ኢትዮጵያ ሚዛኗን ጠብቃ ለመሄድ የሚያስችላትን ዲፕሎማሲ መከተል እንዳለባት መክረዋል።
ብሪክስ አሁን የአሜሪካን ተቃውሞ አይነት ሆኖ እያደገ ያለ ነገር ስለሆነ ትልቅ ፖለቲካዊ ተጽዕኖ አለው። ቻይና አሜሪካ ምትባል ትልቅ ሀገር አይነት ግንኙነት ይኖረናል ነው ዩናይትድ ስቴትስ አሁን ቶሎ ምደርስልን ሀገር እሷ ናለች። አሁን ዘንድሮ 1.8 ቢሊዮን ሰጥታናለች ለሰብአዊ እርዳታ። ስለዚህ ይህን ሁሉ ማገናዘብ ጥሩ ይሆናል። አባል በምንሆኑበት ጊዜ እዛ እንደዚሁ ዝም ብለን ከዩናይትድ ስቴትስ ጋር ያለን ችግር እየፈጠርን ከሆነ የዓለም ኢኮኖሚ አሁንም ምትምራለች ዩናይትድ ስቴትስ ና ጎደልም ጠላ ነው። ቻይናም ራሳቸው ከዩናይትድ ስቴትስ ጋር ችግር ቢኖርባቸው የግዙፍ ኢኮኖሚያቸው በአንድ ቀን እንደሚፈርስ የሚታወቅ ነገር ነው። እንደዚሁም ብሎ ናፋቸው ይናገራሉ እንጂ እነሱ መጨረሻ ከዩናይትድ ስቴትስ ጋር ያላቸውን ሁኔታ በምንም በምንም መንገድ የሚያበላሹ አሉ። ከዚህ ከዩክሬን ጦርነት በኋላም ትልቁ መስመር የያዘው ብሪክስ ነው። ምክንያቱም ቻይና አላወገዘችም ይህንን የሩሲያ ወረራ፣ በሱ ምክንያት ቅር ብሏቸዋል ምዕራባውያን። በሁለተኛ ደረጃ ደግሞ ቻይና እና ሩሲያ ከፍተኛ የፖለቲካ የኢኮኖሚ እና የሚሊትሪ ትስስርም አድርገዋል። ስለዚህ የብሪክስ አባል መሆን ከነሱ ጋር መጣመር ማለት ነው። በሂደት ነው ተጽዕኖ የሚኖረው፣ ግን የኛም የዲፕሎማሲ ጉልበት ነው ከነሱም ጋራ ከምዕራቡም ከምስራቁም ጋራ ያለው ግንኙነት በሰላም ሊሄድ የሚችልበት ካረግን ምንም ዋጋ የሚያስከፍል አይመስለኝም።
ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው መግለጫቸው ላይ የኢትዮጵያ መንግስት በዋና ዋና ለጋሽ ድርጅቶች የተቋረጠው የሰብአዊ እርዳታ አቅርቦት መቀጠል በሚችልበት ጉዳይ ላይ ከድርጅቶቹ ጋር ንግግር እያደረገ እንደሚገኝ ገልጸዋል። ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት ካለፈው መጋቢት ወር ጀምሮ የምግብ እርዳታ ስርጭት ማቋረጣቸውን ተከትሎ በትግራይ ክልል በቅርብ ሳምንታት ውስጥ ከ700 በላይ ሰዎች በርሃብ እንደሞቱ የክልሉ ባለስልጣናትና ተመራማሪዎች መናገራቸውን አሶሺየትድ ፕሬስ ትናንት መዘገቡ ይታወቃል። ሁለቱ ዓለም አቀፍ ለጋሽ አካላት በትግራይ ክልል ለተቸገሩ ሰዎች የሚላከው የስንዴ እርዳታ ተሰርቆ ለገበያ እንደቀረበ አረጋግጠናል በሚል ነው እርዳታውን ያቋረጡት። የኢትዮጵያ መንግስት ይህን ችግር የሚከላከል የቴክኒክ ኮሚቴ አቋቁሞ በመስራት ላይ መሆኑን እንዲሁም ከእርዳታ ስርቆት ጋር በተያያዘ የሚጠረጠሩ አካላትን ተጠያቂ ለማድረግ እየሰራ እንደሚገኝ የተናገሩት አምባሳደር መለስ ታዲያ የእርዳታ አቅርቦቱ በቅርቡ ዳግም ሊጀመር እንደሚችልም ገልጸዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ለአሶሺየትድ ፕሬስ በኢሜይል በላከው ምላሽ የኢትዮጵያ ባለስልጣናት እርዳታው ለተቸገሩ ሰዎች መድረሱን የሚያረጋግጡ ከሆነ የምግብ እርዳታውን በተቻለ ፍጥነት ለማስቀጠል በትኩረት እንደሚሰራ ገልጿል። በኢትዮጵያ ህዝብ ላይ እየደረሰ ያለው መከራና ስቃይ በጣም አሳዝኖኛል ያለው USAID በመላው ሀገሪቱ በሰፊው ተስተውሏል ባለው የምግብ እርዳታን ላልተገባ ዓላማ የመጠቀም ተግባር ምክንያት የእርዳታ አቅርቦቱን በአስገዳጅነት ማቆሙን አስታውሷል። ድርጅቱ ከእርዳታ አቅርቦቱ መቆም በኋላ በረሃብ ምክንያት ከ700 በላይ ሞት መመዝገቡን እንዳረጋገጠም ዘገባው ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በደብረ ብርሃን ከተማ በሚገኙ መጠለያ የተፈናቃዮች መጠለያ ካምፖች ውስጥ የኩፍኝ ወረርሽኝ እንደተከሰተ የከተማ አስተዳደሩ የጤና መምሪያ አስታወቀ። እስካሁን በበሽታው የሞቱ ባይኖሩም ከ80 እስከ 140 የሚደርሱ ሰዎች በኩፍኝ መያዛቸው ተገልጿል። የከተማ አስተዳደሩ በሽታውን መከሰት ተከትሎ 10,000 የሚደርሱ ተፈናቃዮች የኩፍኝ መከላከያ ክትባት እየሰጠ እንደሆነ ገልጿል። መስፍን አራጌ ዝርዝር አለው።
የደብረ ብርሃን ከተማ አስተዳደር ጤና መምሪያ ኃላፊ አቶ በቀለ ገብሬ እንዳስተዋወቁት የኩፍኝ ወረርሽኝ የተከሰተው የዛሬ 2 ሳምንት ከተማ ነው።
በከተማችን ወደ 6 አካባቢ የሚደርሱ የተፈናቃይ ጣቢያዎች አሉ። በዋናነት ወይንሸት ካምፕ ባለው ላይ መጀመሪያ ኬዝን አይደንቲፋይ በማድረግ ለብቻው በመለየት አገልግሎቱን እንዲያገኝ ነው ያደረግነው። ምክንያቱም በጣም ተላላፊ ስለሆነ ተጨናንቀው በሚኖሩበት ሁኔታ ውስጥ እዛው አንድ በዚህ በሽታ የተጠቃ ሰው ቢቆይ በቀላሉ ካንዱ ዳንዱ የመዛመት እድሉ በጣም ከፍተኛ ስለሆነ እንደዚህ አይነት ችግር እንዳይገጥም በአስፈራኝ መልኩ ለይቶ ለብቻው አቆይቶ ሕክምና አገልግሎት የሚያገኙበትን ወደ 4 አካባቢ የሚደርሱ ድንኳኖችን በመጣል እንደዚህ አይነት ችግር የገጠማቸውን በቅርብ ርቀት እዛው ማንኛውንም አስፈላጊ ሕክምና በማድረግ አብዛኞቹ እንዲድኑ አልተቻለበት ሁኔታ ነው ያለው። ከዚህ በተጨማሪ እዛውም በቅርብ ቻይና ካምፕ የሚባለውም ላይ እንደዚሁ የተወሰነ ኬዝ ከዚሁ ጋር በተያያዘ ተከስቶ ነበረ። እዚያም አካባቢ ላይ ያለው ለብቻቸው በመለየት የሕክምና አገልግሎትን እንዲያገኙ ለማድረግ ተችሏል። በአጠቃላይ ወደ 80 አካባቢ የሚደርሱ በተለያየ የእድሜ ደረጃ ላይ ያሉ ማህበረሰቦች ላይ ይሄ የኩፍኝ ወረርሽኝ ተከስቶ ነበር።
በበሽታው የተያዙ ሰዎች ቁጥር የመምሪያ ኃላፊው ከተናገሩት እንደሚበልጥ በልዩ ልዩ የመጠለያ ጣቢያዎች ውስጥ የሚኖሩ ተፈናቃዮች ይናገራሉ። በዚህ ጉዳይ ላይ የተጠየቁት አቶ በቀለ በሰጡት ምላሽ
80 አካባቢ ነው አሁን እስካሁን ላይ ሊስት የተሞላላቸው እና በመረጃ የተያዙት። ከዛም በላይ ሊበልጥ ይችላል፣ ግን አሁን በላይ ሊስት ደረጃ ኮንፊርም ተደርጎ በስም ሊስታው የተደረገው ያለ መረጃ እስከዛ ድረስ ነው።
በሽታው እንዴት እንደተከሰተ ጥናት እየተደረገ እንደሆነ ያመለከቱት የመምሪያው ኃላፊ አቶ በቀለ በበሽታው ስለተያዙ ሰዎች ሁኔታም ሲያብራሩ፣
ያው እንግዲህ እሱን እያጠናን ነው። በዋናነት ለዚህ ችግር የተጋለጡትን ማህበረሰብ ስናይ ሂስትሪያቸውን አብዛኞቹ ከሌላ ቦታ በቅርብም የመጡ ናቸው። ማጠናቀቅ የሚገባቸውን የኩፍኝ ክትባት አላጠናቀቁም። ስለዚህ ያ በመሆኑ ያው በቀላሉ ለዚህ ችግር መፈጠር ምክንያት ሆኗል። ከተለያየ አካባቢ የመጡ ስለሆነ ኢንቨስቲጌሽን ስንሰራ ለእንደዚህ አይነት ኬዝ የተጋለጡት አብዛኞቹ ከአሁን በፊት የኩፍኝ ክትባት ያልወሰዱ እንደሆኑ ለማረጋገጥ ተችሏል።
በበሽታው እስካሁን የሞት አደጋ አለመድረሱንና በሽታው እንዳይስፋፋ ግን 10,000 ለሚደርሱ ተፈናቃዮች ክትባት ሲሰጥ እንደቆየ የጤና መምሪያ ኃላፊው አክለው ገልጸዋል።
እዛው በተፈናቃይ ካምፕ ለሚኖሩ ማህበረሰቦች የኩፍኝ ክትባት አገልግሎት ለተከታታይ 5 ቀን በዘመቻ መልክ እንዲሰጥ ነው ያደረግነው እና ዛሬ ያንን የዘመቻ የምናጠቃልልበት ቀን ነው።
20,000 ተፈናቃዮች ይኖሩበታል በሚባለው ቻይና ካምፕ ተፈናቃዮች አስተባባሪ የሆኑት ቤት እየደረበ የኩፍኙ ክስተት አሳሳቢ እንደሆነ ተናግረዋል።
12 ሰዎች በኩፍኝ የተጠቁ ምልክቱ የተገኘባቸው ኬዙ በሕክምና የተረጋገጡ ለብቻቸው መገለያ ቦታ ተደርጎላቸው 4 ሞባይል ሴንተር ሕክምና ላይ የሚሰሩ አሉ። እነሱ እየተከታተሉ ሕክምና እየሰጧቸው ነው። ለሌላው ለቀረው ደግሞ ተብሎ ነገሩ አሳሳቢ ስለሆነ ብዙ ህብረተሰብ ያለበት ቦታ ቦታ ስለሆነ ስካውን ከ20 አመት በታችና ከ6 ወር በላይ ያሉ ወጣቶች ተከላላ ግቢው ከተተብሎ አሁን ላይ ራሱ ክትባት ላይ ነው ያለው ሰው እየተከተበ ነው።
የመጠለያ አቃቢዎቹ በርካቶች ተጨናንቀው በሚኖርበት ሁኔታ ተላላፊ በሽታ መከሰቱ ተጽኖውን ከባድ እንደሚያደርገው አቶ በቀለም ይስማሙበታል።
ተጽኖው በጣም ከባድ ነው። ካንዱ ወደ አንዱ በቀላሉ የሚተላለፍ በሽታ ስለሆነ የሚኖሩት በጣም በተጨናነቀ ሁኔታ ነው። ከዛ ለእነዚህን ማህበረሰብ ክፍል ለይተህ ለብቻቸው አድርገህ ስታክም ደግሞ ተጨማሪ ቦታ፣ ተጨማሪ መጠለያ፣ ተጨማሪ ቁሳቁስ፣ ተጨማሪ ግብዓት ነገር ይጠይቃል እና ያንን ሁሉ ያው ባለችው ቦታ ላይ በዛ በማድረግ ነው ስንሰራ የቆየ ነው። በዛው ያው የህክምና አገልግሎቱን ለመስጠት የተለያየ ግብዓት ያስፈልጋል።
በሌላ በኩል ከፍተኛ የምግብ እጥረትና ረሃብ ባለበት ኩፍኝ መቀስቀሱ ተፈናቃዩን ስጋት ውስጥ እንደጣለው አቶ ቤትዬ ይናገራሉ።
ከምግብ ዋስትና በእርግጥ የበቆሎ ዱቄት ተብሎ ግንቦት 10 ቀን ታዞ ግንቦት 12 የወጣ የበቆሎ ዱቄት ነበረ። ያ የበቆሎ ዱቄት ትንሽ ለምግብነት በጣም አስቸጋሪ ነበረ። ክክ ነገር ነው። ለእንጀራም አይሆንም፣ ለዳቦም አይሆንም፣ ለገንፎም አይሆንም። በጣም አስቸጋሪ ነገር ነበርና ያውም ሲመጣ ደግሞ ከመጀመሪያው ቆይቶ ስለሆነ የመጣው የካቲት 12 ነበር መጀመሪያ ጊዜ የተሰጠው። ቆይቶ ይሄው መጣ። ይሄውም ሲመጣ ደግሞ በቆሎ ገንፎ ካልሆነ፣ ዳቦ ካልሆነ፣ እንጀራ ካልሆነ በጣም አስቸጋሪ ነበርና አሁን ደግሞ ወሩም ሰኔ 8 አልፏል። በዛ ላይ ይሄ በሽታ ሲከሰት በሽታውም የመስፋፋት እንትኑ በጣም ሰፊ ሆኖ ነው ያለው። ረሃብ ገብቶ በሽታ ገብቶ ምን አድርጎ ነው ይሄ ህብረተሰብ መቋቋም የሚችለው የሚለው በጣም አሳሳቢ ሁኔታ ላይ ነው ያለው።
ስማቸውን መግለጽ ያልፈለጉና በጤናው ዘርፍ እንደሚሰሩ የተናገሩ አንድ የከተማዋ ነዋሪ በበኩላቸው በሽታው ከመጠለያ ጣቢያዎቹ ውጭ ሊስፋፋ ይችላል የሚል ስጋት አድሮብናል ብለዋል።
እንደ አንድ ጤና ባለሙያ ኩፍ በቀላሉ ከሚተላለፉ በሽታዎች ዝርዝር ውስጥ እንደሚካተት አውቃለሁ። ስለዚህ እዚህ በሽታ የገባበት ካምፕ ከሚኖሩ ሰዎች ወደ ከተማ የሚመጡት ሰዎች እኛ ጋር ኮንታክት ያላቸው ሰዎች አሉ። ስለዚህ በሽታ የተያዙ ሰዎች ሲተነፍሱ ወይም ሲያስሉ ወይም ሲያስነጥሱ እኛ ጋር ኮንታክት ሊኖረው ስለሚችል በበሽታው የመያዝ እድላችን ሰፊ ነው ብለን ስለምናስብ ስጋት ላይ ነን።
የተጠናከረ የመከላከል ስራዎች በመስራት ላይ እንደሆኑ የሚናገሩት የጤና መምሪያ ኃላፊው መከላከሉን ውጤታማ ለማድረግ የአጋዥ አካላትን ድጋፍ ጠይቀዋል።
ባለን የአቅምና የሰው ኃይል ርብርብ አድርገን ወደሌላ እንዳይሰፋ ኮንትሮል ለማድረግ ጥረት ያደረግንበት ሁኔታ ነው ያለው። ዞሮ ዞሮ አሁንም ቢሆን በቀጣይነት እንዲህ አይነት ነገር ቢከሰት ብዙ ነገር ገዛ ያስፈልጋል። በሸልተሩም በግብአቱም እና በሰው ኃይልም ጭምርና አሁን ላይ በተደረገው ርብርብ በዚህ ደረጃ ላይ በስፋት ወደ ሌሎች ሳይዛመት ኮንትሮል ለማድረግ ተሞክሯል። በቀጣይነት አሁን መጪውን ክረምት ከመሆኑ ጋር ተያይዞ የኩፍኝም ሆነ ሌላም መሰል ወረርሽኝ እንዳይከሰት ቅደም ከሚመለከተው አካል ጋር የጋራ አድርገን እየሰራን ያለንበት ሁኔታ ነው ያለው። ነገር ግን ያው የሚመለከተው አካል በዚህ ጉዳይ ላይ በደንብ መተጋገዝና መረባረብ ይጠይቃል።
ከኦሮሚያ ክልል ልዩ ልዩ ዞኖች ተፈናቅለው በደብረ ብርሃን ከተማ በሚገኙ 6 መጠለያ ጣቢያዎች የሚኖሩ ተፈናቃዮች ቁጥር 30,000 እንደሚደርስ የከተማ አስተዳደሩ ምክትል ከንቲባ ማስታወቃቸው ይታወሳል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ ካሉ 50,000 ትምህርት ቤቶች ከፊሉ በጥራታቸው ከደረጃ በታች እንደሆኑ የትምህርት ሚኒስቴር አስታወቀ። ትምህርት ቤቶቹ አስፈላጊ መሰረተ ልማት የሌላቸው ስለሆኑ ለመማር ማስተማር ምቹ አይደሉም ተብለዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የትምህርት ጥራትን ለማሻሻል የነዚህን ትምህርት ቤቶች ደረጃ ማሳደግ እንደሚያስፈልግና ይህንንም ለማከናወን ሀገራዊ የህዝብ ንቅናቄ እንደሚጀመር ተናግረዋል። በህብረተሰብ ተሳትፎ የትምህርት መሰረተ ልማትን ማሻሻል በሚደረገው ሀገራዊ ንቅናቄ በአምስት አመት የሁሉንም ትምህርት ቤቶች ደረጃ ለማሻሻል እንደታቀደም አመልክተዋል። ለአሜሪካ ድምጽ አስተያየት የሰጡ ባለሙያዎች በበኩላቸው የመምህራን አቅምና የኑሮ ደረጃ አብሮ ካልተሻሻለ መሰረተ ልማት ብቻውን የትምህርት ጥራት አያረጋግጥም ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የትምህርት ሚኒስቴር አደረኩት ያለው ጥናት በኢትዮጵያ ካሉት 50 ሺህ ትምህርት ቤቶች ውስጥ ከ71 በመቶ በላይ የሁለተኛ ደረጃ ትምህርት ቤቶችና ከ86 ከመቶ በላይ የአንደኛ ደረጃ ትምህርት ቤቶች ለመማር ማስተማር ሂደት የማይበጅ ከባቢ ያላቸው በጥራታቸውም ከደረጃ በታች እንደሆኑ አመልክቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በየጊዜው እያሽቆለቆለ ላለው የትምህርት ጥራት ለመማር ማስተማሩ ምቹ ያልሆነው የትምህርት ቤቶቹ ከባቢና ያልተሟላ መሰረተ ልማት አስተዋጽኦ ማድረጉን ይናገራሉ።
ተማሪዎቻችን ትምህርት ቤት በሚሄዱ ጊዜ የሚማሩበት ትምህርት ቤት ምን ይመስላል? ትምህርት ለመማርና ለትምህርት ፍቅር እንዲያድርባቸው ትምህርት ቤት ለመሄድ ፍላጎት እንዲያድርባቸው የሚያደርግ ነው ወይ? ስለ ህይወታቸው የወደፊት ሁኔታ የበለጠ ጉጉት እንዲያድርባቸውና የበለጠ ተግተው እንዲሰሩ የሚያደርግ ነው ወይ? የትምህርት ቤት ኢንፍራስትራክቸር በአጠቃላይ የትምህርት ቤት መሰረተ ልማት ምን ይመስላል? ውሃ አላቸው ወይ? መብራት አላቸው? ኢንተርኔት ያገኛሉ ወይ? በአንድ ክፍል ውስጥ ያለው የተማሪና የክፍል ጥምርታ ምን ይመስላል? አንዳንድ ቦታዎች እስከ 120 ተማሪ በአንድ ክፍል ገብቶ የሚማርበት ሁኔታ አለ። እነኚህ ሁሉ የትምህርት ጥራትን መሰረታዊ በሆነ መልኩ ይወስኑታል።
በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት መምህር ዶክተር ከበደ ገነቲም የትምህርት መሰረተ ልማት መጓደል በትምህርት ጥራት ላይ ቀጥተኛ ተጽዕኖ እንዳለው ይገልጻሉ።
ጥራት በጎደለበት ጊዜ ተማሪው ትምህርትን የሚማረው ወይ የግብሪ ውጣ ነው የሚሆነው፣ ቲዎሪ ብቻ ነው፣ ሰርቶ ማሳያ የለም፣ ከተሞክሮ መማር የለም፣ ክፍሉ ደም ምቹ ስላይደለ ተማሪና በትምህርት መካከል ያለው ግንኙነት የተራራቀ እንዲሆን ተማሪው ትምህርቱን እንዲጠላ የሚያደርግና ወደ ትምህርት ቤት መሄድ በሚያስብበት ጊዜ ጭንቀት እያሰበ እንዲሄድ ያደርጋል። ለትምህርት የሚሰጠው ቦታ ዝቅተኛ እንዲሆን ያደርጋል። በአጠቃላይ የትምህርት ግብዓቶችና ቁሳቁሶች፣ የመማሪያ አካባቢዎች ምቹ አለመሆን ምቹ የመማር ማስተማር ስርዓት እንዳይኖር ስለሚያደርግ ቀጥታ ከትምህርት ጥራት ጋር ቁርኝታለው ማለት ነው። ምን ማለት ነው? ትምህርት ጥራትን ያበላሻል ማለት ነው።
ፕሮፌሰር ብርሃኑ ነጋ መንግስት የትምህርት ጥራትን ለማሻሻል የተለያዩ እንቅስቃሴዎችን እያደረገ እንደሆነ ተናግረው ያለበቂ የትምህርት መሰረተ ልማት ጥረቱ ውጤታማ እንደማይሆን አስረድተዋል። ይሁንና የ50 ሺህ ትምህርት ቤቶችን ደረጃ ማሻሻል በመንግስት አቅም ብቻ ስለሚያዳግት በህዝብ ንቅናቄ ለማከናወን መታቀዱን አመልክቷል።
በአንድ በኩል በመንግስት አቅም መስራት የሚቻል አይደለም ወይ? በጣም ረጅም ጊዜ የሚፈጅ ነው። ስለዚህ ህብረተሰቡ መሳተፍ አለበት because የልጆቹ ጉዳይ ነው። በሌላ በኩል ግን የበለጠ ደግሞ ሌላ ኢምፖርታንት የሆነ መልእክት ነው አስተላልፍ የምፈልገው። ያ ደግሞ ምንድነው? ይሄንን ነገር አዋጥቶ የሰራ ማህበረሰብ ነገ ትምህርት ቤቶቹ የኔ ናቸው ብሎ ማሰብ ይጀምራል። ትምህርት ቤቶቹን መከታተል ይጀምራል። ጥሩ ትምህርት ማይሰጡ ከሆነ ለምንድነው የኔ ልጆች ጥሩ ትምህርት ቤት ማያገኙት ለማለት የሚያስችል የሞራል ልዕልና ይኖረዋል። 50 ሺሁንም ትምህርት ቤቶች ለመስራት ነው በሚቀጥሉት 5 አመታት ነው። ሁሉንም የትምህርት መሰረተ ልማት ያልተሟላለት ያንዳንዱ ተማሪና በዛ ምክንያት ጥሩ ትምህርት የማያገኝ ተማሪ ለራሱ ብቻ ሳይሆን ለሀገርም ጉዳት። therefore ሁሉም ተማሪ እኩል እድል እንዲኖረው እንፈልጋለን። ያንን መሰረት አድርገን ነው ይሄን ካምፔን የጀመርነው። ለአንድ አመት አይደለም፣ በሚቀጥሉት 5 አመታት ሙሉ ለሙሉ ይሄንን አሻሽለን ትምህርት ቤቶቻችን በሙሉ ለኢትዮጵያውያን ተማሪዎች የሚመጥኑ እንዲሆኑ ማድረግ ኃላፊነት አለብን ብለን የተነሳ ነው።
በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ ንቅናቄው ውጤት ሊያመጣ ይችላል ካሉ በኋላ የትምህርት ቤቶች ግብዓትም ግን አብሮ መታሰብ እንዳለበት ያመለክታሉ።
አሁን በትምህርት ቤት ማሻሻል ላይ እንግዲህ አንዱ ትልቅ ኮምፖነንት ታዲያ የሆነ የትምህርት ቤት ከባቢ መፍጠር ከምለው ጋር ፋሲሊቲ አብሮ የሚገኝ ነው። እዛ ላይ አሁን የሚያስፈልጉት ቤዚክ የሆኑ ነገሮች አሉ። መታለፍ ያለባቸው መጽሐፍ ካልተሟላ በጣም አስቸጋሪ ነገር ነው። በመምህሩ ዲስቴሽን ብቻ ሊሆን አይችልም። ኮምፒውተር ካልተሟላ ተማሪ እንዴት አድርጎ ሊማርበት ይችላል? አሁን በጣም ተማሪዎች መካከለ ያለው ልዩነት የሚፈጠረው በውጤታቸው ላይ። አሁን የዘንድሮውን ማትሪክ እንኳን አይተ ከሆነ በብዛት ያለፉት የከተማ ተማሪዎች ናቸው፣ ከተማ አካባቢ ያሉት ተማሪዎች ናቸው። ያ ለምንድን ነው ሊሆን የሚችለው? ከተማ አካባቢ ያሉት ትምህርት ቤቶች የተለያዩ የትምህርት ግብዓቶችን በአንጻራዊነት ይሟላላቸዋል እና ለእኝም ፋሲሊቲዎች ማሟላት ቀጥታ ትምህርት ጥራት ብቻም ሳይሆን ከፍትሐዊነትም ጋር ይገናኛል።
በሀገራዊ ንቅናቄው በየደረጃው ያለው ማህበረሰብ፣ ባለሀብቶች፣ ታዋቂ ግለሰቦች እንዲሁም መንግስታዊና መንግስታዊ ያልሆኑ ድርጅቶች በገንዘብና በጉልበት ይሳተፋሉ ተብሏል። ዶክተር ከበደ ገነቲ በበኩላቸው የትምህርት ጥራትን ለማሻሻል የትምህርት ቤቶችን መሰረተ ልማት ከመገንባት ያለፈ ስራ እንደሚጠይቅ ያስገነዝባሉ።
ትምህርት ጥራትን በሚናስብበት ጊዜ ምሩነትን ማሰብ ስላለብን አንደኛው የማምራን ብቃት ነው። በዛ ላይ ሳይታክቱ መስራት ያስፈልጋል። ሌላኛው ደግሞ በተማሪው የመማር ባህሉ ራሱ ላይ ባህላችን ለስራ ታታሪ፣ ለማጥናት፣ ለመስራት፣ ለመለወጥ፣ ለቴክኖሎጂ ትጉ የወደቱን እንድመፈጠር አለበት። ወላጅም ማህበረሰቡም በአጠቃላይ ለትምህርት የሚሰጠው ቦታ ከፍ ሊል ይገባል።
ዶክተር ደጀኔ ንጉሴ ደግሞ የትምህርት ጥራት እንዲሻሻል የመምህራን ኑሮ መለወጥ አለበት ይላሉ።
መማር ማስተማር ስናስብ መምህሩ ነው ያለው ቀጥታ ፍለፊት ተማሪዎች የሚያገኙት መምህሩ ነው እና መምህሩ ደግሞ የሚያስተምረው ራሱ መጀመሪያ መኖር ሲችል ነው። እሰት የሆነ ነገር ህይወት ሊኖረው ይገባል መምህሩ። እንደዛ ካልሆነ መምህሩ ስለሚከፍለው የቤት ኪራይ እያሰበ ልጁን ቋጥሮ የሚልከውን ምግብ ከየት ይመጣል ብሎ እያሰበ ወደ ትምህርት ቤት የሚልከውን ልጁን እንዴት አድርጎ ጥራት ያለው ትምህርት ልሰጥ ይችላል እና ሙያውን እንትተውት እየወጡ እኮ ነው። ትምህርት ቤት ውስጥ ያሉት ዝም ብሎ በአካል ነው እንጂ ያሉትም ሌሎች ፊልዶችን እየተማሩ ነው። በጎል እየተማሩ እየወጡ ነው ያሉት።
የትምህርት ቤቶች መሰረተ ልማት ማሻሻያ ሀገራዊ ንቅናቄው በሚመጣው እሁድ በፌዴራል ደረጃ ተጀምሮ በቀጣይ ሳምንት ደግሞ በሁሉም ክልሎች እንደሚቀጥል ተገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታይ ዘገባ ደግሞ ወደ ምስራቅ አፍሪካዊቷ ሀገር ኬንያ ነው የምናልፈው። በፌስቡክ አውታር ላይ ይዘት ተቆጣጣሪ ወይም ሞዴሬተር ሆነው በሚሰሩበት ወቅት እጅግ አሰቃቂ የሆኑ ትዕይንቶችን በመመልከታቸው ለድህረ አደጋ ሰቀቀን መዳረጋቸውን የሚናገሩና ያላግባብ ከስራ መታገዳቸውን የሚገልጹ የአፍሪካ ውስጥ ተቀጣሪዎች በኬንያ ክስ አቅርበዋል። የፌስቡክ ተቋም ከመሰል የይዘት ተቆጣጣሪዎች የቀረበበት ክስ በ2020 የአውሮፓውያኑ ዘመን በድርድር ከተፈታ ወዲህ ከዩናይትድ ስቴትስ ውጪ የቀረበበት የመጀመሪያው ክስ ነው። አሶሲየትድ ፕሬስ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል።
እንባ የሚታገለው ናታን ኩንዚማና በቀን ለ8 ሰዓታት ያክል በፌስቡክ ላይ የሚወጡ ይዘቶችን የሚቆጣጠርበት ስራው ከተቀረው ዓለም እይታ የሚታገዱ እጅግ አስጠቃቂ የሆኑ ትዕይንቶችን እንዲመለከት አድርጎታል።
Seeing a child being abused, you know, sexually abused.
ህፃናት ወሲባዊ ጥቃት ሲደርስባቸው አይቻለሁ። ይህም በእጅጉ ልቤን ነክቶኛል። እናት እንደ ፍየል ስትታረድ መመልከቴን ከጭንቅላቴ ላጠፋው አልችልም። አንዳንዶቻችን የመጣ ነው ዘር ማጥፋትን የመሳሰሉ ድርጊቶች ከተፈጸመባቸው አገራት ነው።
አታን ስሜታቸው ከቁጥጥር ውጪ ሆነባቸው የሥራ ባልደረቦቹ ይጮሁና ያለቅሱ እንደነበረም ይናገራል። ናታን ኩንዚማና የማህበራዊ ሚዲያ ይዘት ተቆጣጣሪዎች ላይ ጉዳት የሚተው የሥራ ሁኔታን በመጥቀስ የፌስቡክ ተቋምንና የቀጠናው ሥራ ተቋራጭ ሳማ ድርጅት ላይ ክስ ካቀረቡ ወደ 200 የሚጠጉ የቀድሞ ሠራተኞች መካከል አንዱ ነው። የፌስቡክ ተቋም ከመሰል የይዘት ተቆጣጣሪዎች የቀረበበትን ክስ በድርድር ከፈታው ዲህ ከዩናይትድ ስቴትስ ውጪ የቀረበበት የመጀመሪያው ክስ ነው። የከሳሾቹ ቡድን አባላት የፌስቡክ ሥራ ተቋራጭ በሆነው ድርጅት ናይሮቢ ኬንያ ውስጥ ተቀጥረው ይሰሩ ነበር። እነዚህ ሠራተኞች የሚለጠፉ ጽሑፎችን፣ ቪዲዮዎችን፣ መልእክቶችና ሌሎች በአውታሩ ላይ ከመላ አፍሪካ የሚወጡ ይዘቶችን ይቆጣጠራሉ። ህገወጥና ጎጂ የሆኑ የፌስቡክን አገልግሎት ደንብ የሚጥሱ ይዘቶችን ከአውታሩ ያስወግዳሉ። ናታን ኩንዚማ በድጋሚ
Facebook has put in place books.
ፌስቡክ ፖሊሲ ብሎ የሚጠራቸውን መጽሐፍት አዘጋጅቷል። ምን አይነት አቅጣጫ መከተል እንደሚገባን የሚያሳዩን የአገልግሎት ደንብና መመሪያዎች ናቸው። ይህ ይዘት በአውታሩ ላይ መቆየት አለበት ወይንስ ሊወገድ ይገባዋል የሚሉትን የምንወስንበት ብቻ ነው። እናንተ ካለ ስጋት የፌስቡክ ገጽን ማሰስ የቻላችሁት እንደኔ ያለ በስክሪናችሁ ላይ የሚመጣውን የሚቆጣጠር ሰው በመኖሩ ነው። ይዘቱ በዚያ መቀመጡ ትክክል መሆን አለመሆኑን ከወሰንኩ በኋላ ሌላ ሰው ሳይመለከተው አስወግደዋል።
ሳማ የተባለው ድርጅት የይዘት ቁጥጥር ተቋራጭነት ስራውን ማቆሙን ተከትሎ ሰራተኞቹን አሰናብቷል። ክሳቸው እልባት እንዲያገኝ የሥራ ውላቸው እንዲራዘም በፍርድ ቤት የተላለፈውን ትዕዛዝ ድርጅቶቹ እንዳላከበሩ ከሳሾች ይናገራሉ። ፌስቡክም ሆነ ሳማ ከሰራተኞች ቁጥጥር ጋር የተያያዘውን አሰራራቸውን ይሟገቱለታል። የይዘት ተቆጣጣሪዎቹ ጠበቆች ጉዳዩ መቼ እልባት እንደሚያገኝ እርግጠኞች አይደሉም። ገንዘባቸው እየተመናመነ የሥራ ፈቃዳቸው ጊዜ እየተገባደደ ከሚታገሏቸው አሰቃቂ ምስሎች ትውስታ ጋር ተዳምሮ ከሳሾቹ ተስፋ እያጡ እንደሆነ ይገልጻሉ። የ33 ዓመቱ ናታን ንኩንዚማና የይዘት ቁጥጥር ሰራተኞች የፌስቡክ ተጠቃሚዎችን ከጥይት ለማዳን እንደቆሙ ወታደሮች ይቆጥራቸዋል። እኒህ ተቆጣጣሪዎች አሰቃቂ የግድያ፣ ራስን የማጥፋትና ወሲባዊ ጥቃቶችን ከተመለከቱ በኋላ እኒህ ይዘቶች መወገዳቸውን ያረጋግጣሉ። ሆኖም ግን ለመሰል አሰቃቂ ይዘቶች መጋለጥ ናታንን ለመሰሉ የፖለቲካና የዘር ግጭቶችን ሸሽተው ከሀገራቸው በወጡት ዘንድ የቆየ የሰቆቃ ትውስታን ይቀሰቅሳል። የይዘት ተቆጣጣሪዎቹ ጥቂት ድጋፍና የሚስጥር ጠባቂነት ባህልን ብቻ ነው ያገኙት። የሚስጥር ጥበቃ ውል ፈርመዋልና ስልክን መሳይ የግል መሳሪያዎች በሥራ ቦታ አይፈቀዱም። የይዘት ተቆጣጣሪዎች ደሞዝ $429 ነው። ኬንያዊ ያልሆኑ መጠነኛ አበል ይጨምርላቸዋል። መቀመጫውን ዩናይትድ ስቴትስ ያደረገው የፌስቡክ ሥራ ተቋራጭ ሳማ መጠነኛ የድህረ አደጋ ሰቀቀን ማማከር አገልግሎት በናይሮቢ ቢሮ ውስጥ ይሰጥ እንደነበረ ናታን ይናገራል። አማካሪዎቹም እሱና የሥራ ባልደረቦቹ የሚጋፈጡትን በተመለከተ ለመርዳት በቂ ሥልጠና ያላገኙ እንደነበሩም ያወሳል። የአእምሮ ሕክምና ማግኘት የተሳነው ናታን ንኩንዚማና አሁን ፊቱን ወደ ቤተ ክርስቲያን አዙሯል። ፌስቡክ የሥራ ተቋራጮቹ ከዘርፉ ደረጃ ከፍ ባለ ሁኔታ እንዲንቀሳቀሱና በሥራ ቦታ ላይ ደግሞ በሰለጠኑ ባለሙያዎች ሠራተኞች ድጋፍ እንዲሰጣቸው የውል ግዴታ መኖሩን ይገልጻል። የድርጅቱ ቃል አቀባይ በኬንያው ጉዳይ ላይ ግን አስተያየት ከመስጠት ተቆጥበዋል። ሳማ ድርጅት በበኩሉ በኢሜይል ለአሶሼትድ ፕሬስ በላከው መልእክት ተቀጣሪዎቹን በቅጥነው ከሚከፈለው ዝቅተኛ የደሞዝ እርከን 4 እጥፍ ይከፍላቸው እንደነበረ፣ ከቅጥር በፊት ከወንድ ሠራተኞቹ መካከል 60%፣ ከሴት ሠራተኞች መካከል ደግሞ 70% ከዓለም አቀፍ የድህነት ወለል በታች ይኖሩ እንደነበረ ገልጸዋል። ሳማ ሁሉም ሠራተኞቹ ካላንዳሽ ጎጂ ውጤት ገደብ የሌለው የምክር አገልግሎት ይሰጣቸው እንደነበረም ይከራከራል። በፍርድ ቤት የተላለፈው የሥራ ቅጥር ማራዘሚያ ትእዛዝም ግራጋቢ እንደሆነ፣ በቀጣይ ውሳኔ በመሻሩም ተፈጻሚ እንደማይሆን አስታውቋል። በአጋካን ዩኒቨርሲቲ የሚዲያ ጥናት መምህር የሆኑት ጆርጅ ናያቡያ ወደ ፍርድ ቤት የቀረበው ጉዳይ የዓለም አቀፉን ማህበረሰብም ያነቃ እንደሆነ ይናገራሉ።
እነዚህ ሰዎች ለፍርድ ቤቱ የተናገሩትና እስካሁን ያደረጉት የተቃውሞ እንቅስቃሴ አይናችንን ገልጦልናል። በምን አይነት የሥራ ሁኔታ ውስጥ እንደቆዩ እንዲሁም ምን አይነት ጉዳዮችን ሲጋፈጡ እንደቆዩ በማሳወቅ ረገድ የመንግስትና የንግድ ማህበራትን አይንም ገልጠዋል። መንግስትና የሲቪል ማህበራት ብቻ ሳይሆኑ የዓለም አቀፉ ማህበረሰብ፣ ሁሉም ሰው እርግጠኛ ነኝ በአሁኑ ሰዓት ትኩረት ሰጥቷል። ይህ ሥራ ብዙዎቻችን ያልተዘጋጀንበት አይነት ሥራ ነው። አብዛኞቹ እነዚህ ወጣቶች ዝግጁ አልነበሩም። ስለሆነም ለወደፊቱ የሚኖር ማናቸውም ጣልቃ ግብነት ጉዳዩን ሳይሆን ያለፉበትንና ክሳቸውን ለመደገፍ ያቀረቡትን ማስረጃ መሰረት ያደረገ ይሆናል።
የይዘት ተቆጣጣሪዎቹ እጣ ፈንታ በኬንያ ፍርድ ቤት ላይ ወድቋል። ቀጣዩ የፍርድ ቤት ቀጠሮ በአውሮፓውያኑ ለሐምሌ 10 ተቀጥሯል።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ጋዜጠኞች በጦርነት ቀጠናዎችና የወንጀል አድራጎት በተፈጸመባቸው ቦታዎች ጨምሮ በተለያዩ ስፍራዎች እየተገኙ ዘገባዎችን ያጠናቅራሉ። ታዲያ ጋዜጠኞች ከሙያቸው በተያያዘ የሚያጋጥሟቸው አስጨናቂ ሁኔታቸው በራሳቸው የአይምሮ ጤና ላይ ምን ያክል ጫና ያሳድሩባቸዋል? የቶሮንቶ ዩኒቨርሲቲ በስፋት ጥናት አካሂዶበታል። ለጋዜጠኞቹ ሊሰጥ ስለሚገባው ድጋፍም ምክረ ሐሳብ አቅርቧል። የአሜሪካ ድምጿ ክርስቲና ካይቾ ዴ ስሚት ከኒውዮርክ ዘገባ አጠናቅራለች። ቆንጂት ታዬ ታቀርባለች።
የረሃብ ቸነፈር፣ ጦርነት፣ የተፈጥሮ አደጋ ወይም አመጽ በሚካሄድባቸው ቦታዎች ተሰማርተው የሚዘግቡ ጋዜጠኞች የሙያቸው ጸባይ በራሳቸው ላይ የሚያስከትለው ጉዳት ይኖራል። የቶሮንቶ ዩኒቨርሲቲው የሥነ አእምሮ ሕክምና ፕሮፌሰር አንቶኒ ፋይንስታይን ሊያጠኑ የተነሱበት ጥያቄ ይህ ነው። ፕሮፌሰር ፋይንስታይን ላለፉት 23 ዓመታት በ1100 ጋዜጠኞች ላይ የተካሄዱ የዳሰሳ ጥናቶችን ሰብስበው በውጊያ ግንባሮች ላይ ተገኝተው የሚዘግቡ ጋዜጠኞችና ብዙ ከባድ ባልሆኑ ዘገባዎች ላይ የሚሰማሩ ጋዜጠኞች መካከል ያለውን ልዩነት አጥንተዋል። ፕሮፌሰሩ ግንባር ላይ ያሉ ጋዜጠኞችና የአእምሮ ጭንቀታቸው ሁኔታ በሚል መሪ ርዕስ ያካሄዱት ጥናታቸው ታዲያ ከወንዶቹ ጋዜጠኞች ይበልጥ ሴቶቹ ጋዜጠኞች ለኃይል ድርጊት ተጋላጭ በመሆናቸው የተነሳ ይበልጡን ተጎጂዎች እነሱ መሆናቸውን ጥናታቸው ማሳየቱን ነው ፕሮፌሰሩ የሚያመለክቱት።
ለድባቴ ተጋላጭ የሚሆኑት በሙሉ ከወንዶቹ ይበልጥ ሴቶቹ ጋዜጠኞች ናቸው። ይህን ደግሞ ጥናት ባካሄድንባቸው በሁሉም አገሮች አይተናል። በጥናታችን ብዙ አገሮችን ተመልክተናል። አገር ወይም የህዝቡን ባህል ሳይለይ ሁሉ ጋር ያገኘነው ተመሳሳይ ውጤት ነው። ከወንዶቹ ይበልጥ ሴቶቹ ጋዜጠኞች ተጋላጮች ናቸው።
ታዲያ የዜና ተቋማት መውሰድ የሚችሉት እርምጃ አለ። አለሰን ባስከርቪል የሮይተርስ የዜና ወኪል የኤዲቶሪያል ሴኩሪቲ ልዩ ባለሙያ ናቸው። የሥራ ኃላፊነታቸው በግጭት አምባዎች ለዘገባ የሚሰማሩ ጋዜጠኞች የሚያስፈልጋቸውን ድጋፍ ሁሉ እንዲሟላላቸው ማድረግ መሆኑን ገልጸዋል።
And also as the safety people we need to understand how much it's
የሰዎችን ደህንነት የምንከታተል እንደመሆናችን በተጨማሪ እንደዚያ ያለው ችግር ምን ያክል ተጋላጭ እንደሆኑና በአይምሮ ጤናቸው ላይ ምን አይነት ጉዳት እንደሚያስከትል መረዳት አለብን።
በእንግሊዝኛ post traumatic stress disorder ባጭሩ PTSD ተብሎ የሚጠራው ሰዎች በአንዳች ከባድና አስፈሪ ሁኔታ ውስጥ ካለፉ በኋላ የሚከሰት የአእምሮ ሁከት እንዳለ በአሜሪካ የአእምሮ ሐኪሞች ማህበር መጀመሪያ ዕውቅና የተሰጠው እንደ አውሮፓውያን የዘመን አቆጣጠር በ1980 ዓመተ ምህረት ሲሆን በዜና ተቋማት ውስጥ ግን በዘጋቢዎች ላይ እንዲህ ያለው የአእምሮ ሁከት ሊከሰት እንደሚችል በተፋጠነ መንገድ ዕውቅና አላገኘም። ሃና ስቶርም ሄድላይንስ ኔትወርክ የተባለ ለዜና ድርጅቶች የአእምሮ ጤና ድጋፍ የሚሰጥ ድርጅት የመሰረቱ ናቸው። ችግሩ መኖሩን ማወቅ አስፈላጊ መሆኑን ሲያስገነዝቡ እንዲህ ብለዋል።
There's more of a realization in newsrooms that we need to address.
በአሁኑ ጊዜ የዜና ተቋማት ችግሩ መኖሩን መቀበል፣ በግልጽ መነጋገር፣ መፍትሄ መፈለግ እንደሚገባ እየተገነዘቡት መጥተዋል።
የቶሮንቶ ዩኒቨርሲቲው የአእምሮ ሕክምና ፕሮፌሰር ፋይንስታይን ከ20 ዓመታት በላይ በወሰደው የዳሰሳ ጥናታቸው ብዛት ያለው መረጃ አሰባስበዋል። የባልካኑንና የኢራቁን ጦርነት እንዲሁም የመስከረም አንዱን የሽብርተኛ ጥቃት ደግሞ ሜክሲኮ ውስጥ ከሱስ አስያዥ ቁሶች ጋር የተያያዙ ሁከቶችን ጨምሮ በርካታ የተለያዩ የዘገባ ስምሪቶች ላይ የነበሩ ጋዜጠኞችን በማነጋገር የተሰባሰበው መጠነ ሰፊ መረጃ የጋዜጠኞች ደህንነት ዙሪያ ለሚሰሩ ባለሙያዎች ትልቅ ጠቀሜታ እንዳለው ተጠቁሟል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። የመጀመሪያ አጋማሽ ላይ የተካተቱትን መሰናዶቻችንን አጋባደን ወደ ሁለተኛው ሳምንታዊ ዝግጅቶቻችን ነው የምናልፈው። ቀጣዩ ሳይንስ እና ቴክኖሎጂ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሁሉም አሜሪካውያን ፈጣን የኢንተርኔት አገልግሎት ማግኘታቸውን እርግጠኛ መሆን እንደሚፈልጉ ተናግረዋል። የዩናይትድ ስቴትስ አገልግሎቱን ለማስፋትም ከ40 ቢሊዮን ዶላር በላይ ኢንቨስትመንት መድባለች። የአሜሪካ ድምጽ ዘጋቢ ጁሊ ታቦ ያጠናቀረችውን ዘገባ ደረጃ ደስታ ያቀርባል።
ብዙዎቹ አሜሪካውያን የፈጣን ኢንተርኔት ባለቤት መሆናቸውን እንደ ተራ ነገር ስለሚያዩት ብዙም አያስጨንቃቸውም። በሚሊዮኖች የሚቆጠሩ የገጠር ነዋሪዎችና ብዙም ተቋማዊ አገልግሎት የማያገኙ የማህበረሰብ ክፍሎች ግን ከኢንተርኔት አገልግሎት ውጪ ናቸው።
We're going to be able to connect Every person in America.
በአሜሪካ እያንዳንዱን ሰው የኢንተርኔት ተጠቃሚ ማድረግ እንችላለን።
ይህንን የዲጂታል ተደራሽነት ልዩነት ለመምላት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን 8.5 ሚሊዮን ቤተሰቦችና አነስተኛ የቢዝነስ ድርጅቶችን እንደ አውሮፓ አቆጣጠር በ2030 የፈጣን ኢንተርኔት ተጠቃሚ ለማድረግ ከ40 ቢሊዮን ዶላር በላይ የቅዱ አካል አድርገው ለመመደብ ቃል ገብተዋል።
It's the biggest investment in high-speed internet ever. Because for today's economy to work for
በፈጣን ኢንተርኔት ኢንቨስትመንት ከስከዛሬዎቹ ጋር ሲነጻጸር ትልቁ ነው። ምክንያቱም በዛሬው ኢኮኖሚ ለእያንዳንዱ ሰው እንዲሰራ የኢንተርኔት አገልግሎቱም ልክ ኤሌክትሪክ እንደነበረው እንደ ውሃ ወይንም እንደ ሌሎች መሰረታዊ አገልግሎቶች እንደነበረው አስፈላጊ ነው።
እንደ አውሮፓ አቆጣጠር በ2021 የተጀመረው የተመጣጣኝ ኢንተርኔት አገልግሎት ተደራሽነት ፕሮግራም The Affordable Connectivity Program ወይም ACP አገልግሎቱ ያስፈልጋቸዋል ተብሎ ለታመነባቸው ቤተሰቦች በወር እስከ $30 ይከፍላል። በፌደራል መንግስቱ ተለይተው የሚታወቁ የማህበረሰብ ቡድኖችን የኢንተርኔት ወጪ ለመሸፈን በወር $75 እንዲሁም በላፕቶፕ ዴስክቶፕ ኮምፒውተሮችና ታብሌቶች ግዢ ለአንድ ጊዜ እስከ $100 የሚሆን ቅናሽ ይሰጣል። አስተዳደሩ በመላ አገሪቱ ከሚገኙ ከ300 በላይ ከሆኑ የህብረተሰብ ማዕከላት በተለይም በገጠር ካሉ የማህበረሰብ ክፍሎች ጋር በመስራት የብሮድባንድ አገልግሎት እንዲያገኙ ያግዛል። ኪም ኪናን መሰረተ ሐሳቡን በማዳረስ የሚያግዘው መንግስታዊ ያልሆነው የዲጂታል ፕሮግረስ ተቋም የፖሊሲ ኃላፊ ናቸው።
Our goal is to make sure that people understand
ግባችን ሰዎች ይህንን ፖሊሲ የተረዱ የሚሰራ መሆኑ የገባቸው መሆኑን ማረጋገጥ ነው።
ይሁን እንጂ የተደራሽነቱ ፕሮግራም በሚቀጥለው አመት የተመደበለትን ገንዘብ ሊጨርስ ይችላል የሚል ስጋት አለ። ኪናን ይህን መስተካከልና መፈታት እንዳለበት በማመን አጥብቀው የሚከታተሉት ነገር ነው።
This program could end in April of 2024.
ይህ ፕሮግራም ባሮፓያኑ ሚያዝያ 2024 ላይ ሊያልቅ ይችላል። በሁሉምና በማንኛውም ቦታ ላለ እያንዳንዱ ሰው መንገራችንን ማረጋገጥ አለብን። በተለይም ለተወካዮቻችን የህዝብ አስተያየት በሚደመጥባቸው ቦታዎች በሙሉ ይህ ወደፊት መቀጠል ያለበት ነገር ነው።
የባይደን ሃሪስ አስተዳደር የፈጣን ኢንተርኔት አገልግሎት ተደራሽነት የቅንጦት መሆኑ አብቅቷል። በዛሬው ማህበረሰብ ሙሉ ተሳትፎ እንዲኖረው ለሁሉም ዜጋ የግድ አስፈላጊ የሆነው ነገር ነው ብለዋል።
ዝግጅታችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዊው ተፈጥሮና አካባቢ ሳይንስ ነው። የተባበሩት መንግስታት ድርጅት ከፊታችን ቅዳሜ እንደ አውሮፓውያን አቆጣጠር ከሐምሌ 1 ቀን ጀምሮ ዩጋንዳ ለሚገኙ ስደተኞች የሚሰጠውን የምግብ እርዳታ ሊቀንስ አቅዷል። ከየትኛውም የአፍሪካ ሀገር የሚበልጥ ብዛት ያላቸው ስደተኞች የተጠለሉት ደግሞ ዩጋንዳ ውስጥ ነው። የምግብ እርዳታው መቋረጥ ታዲያ አስቀድሞም በአየር ንብረት ለውጥ የተነሳ ችግር ላይ ያሉትን ስደተኞች ይጎዳል። የመንግስታቱ ድርጅት የዓለም ምግብ ፕሮግራም የእርዳታው መቋረጥ በከፋ ሁኔታ ችግር ላይ ያሉትን ብቻ እንድንረዳ ያስገድደናል ብሏል። ሐሊማ አቱማኒ ዩጋንዳ አቦንጊ ወረዳ ከሚገኘው ከፓሎሪኒያ የስደተኛ መጠለያ ጣቢያ የጠናቀረችው ዘገባ ዝርዝሩን ይዟል። ቆንጂት ታየ ታቀርባለች።
ፓሎሪኒያ የስደተኛ መጠለያ ካምፕ ውስጥ በየደጁ የተዘራው በቆሎ እያደገ ነው። ክፋቱ ይህ ነው የሚባል ምርት እያፈራ አይደለም። የዘጠኝ ልጆች አባት የሆኑት ኤድ አልፍሬድ ፊት አንድ ሁለት ጆንያ ያህል በቆሎ ሰበስብ ነበር። ዘንድሮ ግን ድርቁ ስለተራዘመ ምንም አላፈራልኝም ብለዋል።
እነዚህ አዝርዕት ድርቅ የሚቋቋሙ አይደሉም። ጥሩ ምርት ለማፍራት ያለማቋረጥ ውሃ ይፈልጋሉ። ዝናብ ከሌለ ምንም አያፈሩም፣ ይደርቃሉ።
ዩጋንዳ ከ1.5 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ተቀብላ ያስተናገደች ስትሆን ከአፍሪካ ሀገሮች ትልቁን የስደተኛ ቁጥር ይዛለች። የዩጋንዳ መንግስት ለእያንዳንዱ የስደተኛ ቤተሰብ ጎጆን የሚቀልስበትና ለጓሮ አትክልት የሚሆነው 9 ሜትር በ9 ሜትር ቦታ ይሰጣል። ቢሆንም የአምስት ልጆች እናት እንደሆኑት እንደ ናኢማ ፓኒ ላሉ የስደተኛ ቤተሰቦች ይህ ለመኖር በቂ አይደለም።
The food is very little. My children is now growing
የሚሰጠን ምግብ በጣም ትንሽ ነው። ልጆቼ ያደጉ ስለሆነ ብዙ ነው የሚበሉት። ስለዚህ አይበቃንም።
የተባበሩት መንግስታት ድርጅት ዩጋንዳ ለሚገኙ ስደተኞች ከሚያስፈልገው ገንዘብ ውስጥ እስካሁን ያገኘው 27 ከመቶን ብቻ መሆኑን አስታውቆ በመሆኑም ከፊታችን ቅዳሜ ማለት እንደ አውሮፓውያን የዘመን አቆጣጠር ሐምሌ 1 ቀን ጀምሮ የምግብ እርዳታው ባንገብጋቢነት የሚያስፈልጋቸውን ሰዎች ብቻ እየለየ ለመስጠት እንደሚገደድ አመልክቷል። እነርሱም ሴቶች የሚያስተዳድሯቸው ቤተሰቦች፣ በከባድ ህመም ላይ ያሉ ሰዎችን የመሳሰሉት ሲሆኑ በየወሩ ሊሰጣቸው ከሚገባው የምግብ ራሽን 60 ከመቶ ይሰጣቸዋል። ሌሎቹ ስደተኞች ደግሞ ለወትሮ ከተመደበላቸው ራሽን ውስጥ 30 ከመቶን ብቻ ይሆናል የሚያገኙት። በዩጋንዳ የዓለም የምግብ ፕሮግራም ምክትል ዳይሬክተር ማርከስ ፕራየር በምግብ ድጋፉ መቆረጥ በስደተኞች ላይ ሊደርስ የሚችለውን የከፋ ጉዳት በቅርበት እየተከታተልን ነው ብለዋል።
Look at things like people's food consumption, we'll look at malnutrition rates, we'll look at
የአመጋገባቸውን ሁኔታ፣ የተመጣጠነ ምግብ እጥረት ይዞታቸውን እንከታተላለን። ስደተኞቹ ሲቸገሩ ምን እንደሚያደርጉም እንመለከታለን። እሱን ማድረጋችን ለዓለም የምግብ ፕሮግራም ለሚሰጡ ወገኖች በአጠቃላይ በስደተኞች እርዳታ ዙሪያ የሚሰሩ አካላት ጋር ሄደን ስለሆነታው ለማስረዳት ይጠቅመናል።
ኬንዬ ሞሰስ የስደተኛው ማህበረሰብ መሪ ናቸው። ድርቁና የምግብ ራሽኑ መቆረጥ ስደተኛውን እየጎዳው ነው። አንዳንዶቹ ስደተኞች መጠለያ ካምፑን እየጣሉ እየሄዱ ነው ብለዋል።
Most of our house for right now, they were on the left in the hands of younger children.
በአሁን ወቅት አብዛኛውን ቤተሰብ የሚመሩት ታዳጊ ልጆች ናቸው። ብዙዎቹ ስደተኞች ተመልሰው ወደ ደቡብ ሱዳን ሄደዋል። ያው እንግዲህ እዚያ ያለው ሁኔታም የሚሻል እንዳልሆነ የታወቀ ነው። ልጆች ደግሞ ቤተሰብ ለማስተዳደር አይችሉም።
ዩጋንዳ የሚገኘው የዓለም የምግብ ፕሮግራም ስፔያድ ነው የአውሮፓውያን 2023 ዓመተ ምህረት መጨረሻ ድረስ ስደተኞቹን የሚረዳበት ቢያንስ 64 ሚሊዮን ዶላር እንደሚያስፈልገው አስታውቋል።
ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን
ከቅሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ህገወጥ የሰው ዝውውር ሰዎች ሁሉ በራሳቸው ህይወትና ተግባር ላይ የማዘዝ ሰብአዊ መብታቸውን የሚጥስ አድራጎት ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል።
Today, more than 27 million people around the world are denied that right.
በአሁን ጊዜ በዓለም ዙሪያ ከ27 ሚሊዮን የሚበልጡ ሰዎች ያንን መብት ተነፍገዋል። ሰዎችን በህገወጥ መንገድ ማዘዋወር የህግ የበላይነትን በማዳከም የአቅርቦት ሰንሰለቶችን በማሰናከልና ሁከት በማቀጣጠል ህብረተሰቡን ይጎዳል። ሴቶችን በጾታዊ ማንነታቸው ረገድ LGBTQ+ ውስጥ የሚካተቱ ሰዎችን፣ የአካል ጉዳተኞችን፣ በብሔረሰባቸውና በሃይማኖታቸው ህዳጣን ማህበረሰቦችን ጨምሮ ፊቱንም ተገፍተው ያሉ የህብረተሰብ ክፍሎችን ይጎዳል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰኔ 8 ቀን አመታዊ የሰዎች ህገወጥ ዝውውር ሪፖርቱን አውጥቷል። በዓለም ደረጃ ይህንን ሰቅጣጭ ተግባር ለመዋጋት መንግስታት ዩናይትድ ስቴትስንም ጨምሮ የሚያደርጓቸውን ጥረቶች በመገምገም የሚወጣ ሰፊ ሪፖርት መሆኑንም ርዕሰ አንቀጹ አውስቷል። የዘንድሮው ሪፖርት አሉ የውጭ ጉዳይ ሚኒስትር ብሊንከን፣ የዘንድሮው ሪፖርት በዓለም ዙሪያ ቀጣይነት ያለው ክንዋኔ እየተመዘገበ መሆኑን የሚያሳይ ነው። በርካታ ሀገሮች የሰዎች ህገወጥ ዝውውርን በመከላከል የአድራጎቱን ሰለባዎች በመንከባከብ ወንጀሉን የሚፈጽሙትን ህግ ፊት በማቅረብ ረገድ መጠነ ሰፊ እርምጃ ማስመዝገባቸውን ሪፖርቱ ይጠቁማል። ብሊንከን ምሳሌዎች ሲጠቅሱም የሴሸልስ መንግስት ፖሊሶችና የአውሮፕላን ጣቢያ ሰራተኞች ህገወጥ የሰው አስተላላፊዎችን ነቅተው በመከታተል ለመያዝ የሚያስችላቸው የተጠናከረ ስልጠና ሰጥቷል። ሆንግ ኮንግ ደግሞ የህገወጥ ዝውውር ሰለባዎች ስለ ውጭ ሀገር የስራ እድል የሚወጡ የሐሰት ማስታወቂያዎችን የሚጠቁሙበት አዲስ የስልክ መስመር ዘርግታለች። ዴንማርክ የህገወጥ ዝውውር ሰለባዎችን ለማግኘት አዘዋዋሪዎቹንም ለፍርድ ለማቅረብ የሚውል ተጨማሪ ገንዘብ መድባለች። ሪፖርቱ በርከት ያሉ አሳሳቢ አቅጣጫዎችንም አግልቶ ሳያሳያ ለማለፉን የውጭ ጉዳይ ሚኒስትሩ ጠቅሰዋል።
The first is the continued expansion of forced labor as the pandemic disrupted supply chains around the world and spiked demand in certain industries.
የመጀመሪያው አስገድዶ የማሰራት አድራጎት መስፋፋቱን መቀጠሉ ነው። ዓለም አቀፍ ወረርሽኝ በዓለም ዙሪያ ያቀርቦት ሰንሰለቶችን አሰናክሏል። በዝባዥ አሰሪዎች ታዲያ ሁኔታውን የተለያዩ ዘዴዎች እየፈጠሩ ዝቅተኛ ደሞዝ ተከፋዮቹንና ሌሎችንም ሰራተኞች ለመበዝበዝ ተጠቅመውበታል። ሌላው በኢንተርኔት በሚወጡ ማጭበርበሪያዎች አማካኝነት በህገወጥ መንገድ ሰራተኞችን የማዘዋወር ተግባር እየተባባሰ መሄዱ ነው። ስራ አጥነት መስፋፋቱን ህገወጥ የሰዋዘዋዋሪዎች የሐሰት የስራ ዕድል ያሳዩ ሰራተኛ በመመልመል በዓለም አቀፍ ደረጃ ለሚያካሂዱት ተግባር ተጠቅመውበታል።
እውነታው አሉ የውጭ ጉዳይ ሚኒስትር ብሊንከን። ማናቸውም ሰው ወንድም ይሁን ሴት ወይም የትኛውንም የጾታ ማንነት የሚከተል ይሁን በህገወጥ አስተላላፊዎች እጅ ሊወድቅ ይችላል።
We need law enforcement working to prosecute traffickers. We need social workers providing trauma-informed care.
ህገወጥ የሰው አስተላላፊዎችን በወንጀል እንዲጠየቁ የሚያደርጉ ህግ አስከባሪዎች ያስፈልጉናል። የህገወጥ ዝውውር ሰለባዎችን ስቃይ ተረድተው እንክብካቤ የሚሰጡ የማህበራዊ ጤና ባለሙያዎች እንዲሁም መንግስታትን ተጠያቂ የሚያደርጉ ተሟጋቾችም ያስፈልጋሉ። ማህበረሰቦችም አንድ ላይ ሆነው ሰለባዎቹን መንከባከብ አለባቸው።
ዩናይትድ ስቴትስ ሰዎችን በህገወጥ መንገድ ማስተላለፍን ላንዴና ለመጨረሻ ጊዜ ማስቆም ለሚጠይቀው ወሳኝ ስራ ባላት ቁርጠኝነት ጸንታ ተቀጥላለች ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ የዛሬው ሳንቀጽ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ሳንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ለምሽቱ ያዝናቸውን ዝግጅቶች በዚህ አጠቃለናል። ሳስተናግዳችሁ የምሽቱን ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደህና ደሩ።